በእውነት በዚህ ላይ ቢያልቅ በጣም ደስ ይለኝ ነበር። ምክንያቱም እግዚአብሔር በልጆችም በነበረን ሁኔታ ሁሉ እየባረከን ነበር ያለው። እግዚአብሔር የተመሰገነ ይሁን። አዎ ልክ ነው። በዚሁ ወደ ሻይ እንሂድ የምትሉ ሰዎች ካላችሁ ከኔ ጋራ የምትስማሙ እጃችሁን አውጡ። እሺ እኔ ብቻ ነኝ ያሰብኩት ማለት ነው። መጽሐፍ ቅዱስ የያዛችሁ ሮሜ ምዕራፍ 1 ከቁጥር 3 ጀምሮ እስከ 4 ያለውን አነብና እንጸልያለን። የሐዋርያው የጳውሎስ መልእክት ወደ ኤፌሶን ሰዎች እንደዚህ ይላል የእግዚአብሔር ቃል፣ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። አይ ኤፌሶን ነው ያልኩት፣ ሮሜ ነው ያልኩት። በጣም ነው የማዝ ነው። እሺ እኔ ምንድነው እዚህ ጋር ያለው የሐዋርያት ስራ ነው፣ እሱን ነው እንትን ያልኩት። ለኤፌሶን ሰዎች እንጸልያለን። አምላካችን ሆይ ያላንተ ምንም ማድረግ አንችልምና አሁንም ደግሞ የሚኖረንን ይህንን የቃል ጊዜ እንድትባርክልን አቤቱ አምላካችን ሆይ ያንተን ቃል በተጻፈው ሁኔታ እግዚአብሔር ሆይ መናገር እንድችል ጸጋህን እንድታበዛልኝ እኔንና ሕዝብን ሁሉ አሳልፌ ላንተ ሰጣለሁ። ተመስገን ከእኛ ጋር ስላለ በጌታ በኢየሱስ ክርስቶስ ስም አሜን። አንዳንድ ሰዎች በፊት የጀመርከውን አምስተኛውን ስለ መንፈሳዊ አገልግሎት የሚለውን አልጨረስክም እያሉ ጠይቀውኛል። ልክ ነው። በየመሀከሉ አንዳንድ ነገር ጣልቃ ስለገባ ነው እንጂ እና አምስተኛውንና የመጨረሻውን ጊዜ በሚገኝበት ሰዓት አብረን እንመለከታለን። አብረን ዛሬ የምንመለከተው ቀደም ብለን ካነበብነው መጽሐፍ ላይ በመንፈሳዊ በረከት ለመዝለቅ ምን ማድረግ አለብን የሚለውን ነገር አንድ ሁለት ሐሳቦችን እንመለከታለን። በዚህ በምንኖረው ዓለም ላይ በግልም ሆነ በጓራ ማንኛውም ሰው የራሱ የሆነ ጉዳይ አለው። የጉዳዩ አይነት ብዛት ይለያያል እንጂ ጉዳይ የሌለው ማንም ሰው የለም። ስለዚህ ይህንን ሰዎች ያላቸውን ነገር ለማድረግ የተለያዩ ጉዳዮችን ያደርጋሉ። አንዳንዶቹ ደግሞ የሚያደርጉት ይህንን ፈልጋለሁ ብለው ዝም ብለው ይቀመጣሉ። የሚፈልጉት ገንዘብ ነው፣ ግን ገንዘብ እንዴት እንደሚመጣ እንዴት እንደሚገኝ ማድረግ የሚገባቸው ነገር ሳያደርጉ ዝም ብለው ደግሞ ምን ያደርጋሉ? ይቀመጣሉ። ተማሪዎችንም ደግሞ በምንመለከትበት ሰዓት እነዚህም ተማሪዎች ከክፍል ወደ ክፍል የሚያልፉት እንደዚሁ በአቦ ሰጥ ሳይሆን ማድረግ የሚገባቸው ነገር ሃይ ስኩል እንዴት ነው የምገባው? ዩኒቨርሲቲ ውስጥ እንዴት ነው የምገባው ብለው ምን ያደርጋሉ? የተለያዩ ማድረግ የሚገባቸው ነገር ያደርጋሉ። ለመዝለቅ በሁሉ አቅጣጫ ምን ያስፈልጋል ብለን በምንመለስበት ሰዓት ተግባራዊ የሆኑ ነገሮችን ማድረግ ይጠበቅብናል። ማንኛውም ሰው የራሱ የሆነ ጉዳይ አለው። ለወደፊት የሚያስበውም ነገር አለ። ወደዛ ለመድረስ ይልቁንም ደግሞ በመንፈሳዊ ህይወታችን በረከትን ለማግኘት በረከት ወደሚባለው ነገር ለመዝለቅና ያንን ለማየት ማድረግ የሚገቡን ነገሮች አሉ። ከሁሉ በላይ በመንፈሳዊ ህይወት ላይ ሰው ፎከስ ማድረግ አለበት። የሚገርማችሁ መንፈሳዊ ያልሆኑ ሰዎች ብዙ ትልልቅ ነገር ቢያደርጉ ያ እንደ እግዚአብሔር ቃል የምንወስደው ነገር አይደለም። ምክንያቱም በመንፈሳዊ በረከት ለመዝለቅ አንድ ሰው መንፈሳዊ መሆን አለበት። ነገር ግን መንፈሳዊ ሳይሆን የፈለኩትን ነገር እኔ ማድረግ እችላለሁ የሚል ከሆነ ያ በጣም አስቸጋሪ የሆነ ጉዳይ ነው። ስለዚህ በመንፈሳዊ ህይወታችን ወደ አለ ነገር ለመዝለቅ ያንን ጥሩ የሆነውን ነገር መልካም የሆነውን ነገር በረከት ያለበትን ነገር ለማግኘት በመጀመሪያ ደረጃ ምን ማድረግ ያስፈልገናል? የአባታችን ቃሉን ማመን ያስፈልገናል። የአባታችን ቃሉን መጽሐፍ ቅዱስ እኛ የምናጠናው መጽሐፍ ነው እንጂ እኛ የገዛ ነውና እኛ የሰራ ነው አይደለም። ስለዚህ አንድ ሰው በመንፈሳዊ ጉዳዩ ከፍተኛ ወደ ሆነ ቦታ መዝለቅ የሚችለው ወደዛ መድረስ የሚችለው የመጀመሪያና ዋነኛ የሆነው ነገር የእግዚአብሔር ቃልን ማመን አለበት። እኔ አንዳንድ ሰዎች አነጋግረውኛል፣ እንደዚሁም ደግሞ አይቻቸዋለሁ። መጽሐፍ ቅዱስ ይይዛሉ፣ ነገር ግን ያንን መጽሐፍ ቅዱስ የሚይዙት አምነው አይደለም። እና ስለታመምኩኝ እና ያዘው ተብዬ ነው ብለው የሚሉ ሰዎች አሉ። ይሄ ብቻ ደግሞ አይደለም። ይሄ መጽሐፍ በጣም የእግዚአብሔር ቃል ስለሆነ እኔ ይሄንን ነገር ማድረግ ስለማልችል ብለው እሺ እቀጥላለሁኝ። ከእግዚአብሔር ከአባታችን ቃል ቀጥሎ በሁለተኛ ደረጃ ማድረግ ያለብን ነገር ያልተቆራረጠ ጸሎት ማድረግ ያስፈልጋል። ያልተቆራረጠ ብዙውን ጊዜ የተለያዩ ችግሮች ሲያጋጥሙን እና ችግሩ እስከሚያልፍ ድረስ ነው ምንም እናደርገው ጸሎትን የምናበዛው ሌላም ነገር ደግሞ የምናደርገው። እዚህ ላይ ግን መጽሐፍ ቅዱስ እየደገመ በመጽሐፍ ቅዱስ ላይ የሚነግረን ነገር ምንድን ነው? ጸሎትን በህይወት እስካለን ድረስ ምን ማድረግ ያስፈልገናል? መከታ አድርገን መጠበቅ ያስፈልገናል። መንፈሳዊ ጉዳዮችን ለማግኘት ወደዛም ደግሞ ዘልቆ ለመሄድ ይሄ ዋነኛ ነገር ነው። አው ጸሎት ለብቻችን ብቻ የምናደርገው ነገር አይደለም፣ በጋራ የሚደረግም ነገር ነው። አንዳንድ ሰዎች ለምንድን ነው ለጸሎት የማትመጡት የሚባል ጥያቄ በሚጠየቁበት ሰዓት አይ እኔ ቤቴ ጸልያለሁ የሚል ነገር ይናገራሉ። አዎ ቤታችን መጸለይ ልክ ነው፣ ግን በቤተ ክርስቲያን ውስጥ ደግሞ እንደ አባል ምን ማድረግ ያስፈልጋል? ወደ መንፈሳዊ ነገር ውስጥ ለመግባት በጋራ ጸሎት ውስጥ መሆን ያስፈልገናል። ምክንያቱም ሰዎች ሊረዱ የሚችሉበት ዋነኛው መጽሐፍ ቅዱሳዊ የሆነው ነገር አብረው እርስ በርሳቸው ሲያያዙ ነው። ሐዋርያው ጳውሎስ መቼም በጣም እንደምወደው ታውቃላችሁ፣ ሁሌ ጊዜ የማነሳው ምሳሌ የሆነ ታላቅ ሐዋርያ ነው። የሚገርማችሁ ብዙ ጊዜ ሰዎች እንዲጸልዩለት ይጠይቅ ነበር። በምድር ብቻ ሳይሆን በሰማይም ያለውን ነገር ቀድሞ ያየ ሐዋርያው ጳውሎስ ይሄንን ነገር ካደረገ እኔና እናንተ ለምን እርስ በርሳችን ጸሎትን አናደርግም? በጋራ የሆነ ጸሎት በቤተ ክርስቲያናችን፣ በጋራ የሆነ የጾም ጸሎት አለ። የሚገርማችሁ በጣም ጥቂት ሰዎች ቢሆኑም በጣም ትልቅ ነገር እየተሰራ ያለበት ቦታ ነው። ይገርመኛል፣ እኔ ሁል ጊዜ ትልቅ ነገር የተሰራበት ነው። ምክንያቱም ለመጸለይ የሚመጡ ሰዎች ናቸው፣ ችግር ይዘው የሚመጡ ናቸው፣ መፍትሄ ይዘው የሚመጡ ናቸው። ከዚህ የተነሳ የእግዚአብሔር የሆነው ነገር መልካም የሆነው ነገር ወደ ጉባኤው ሲመጣ እናያለን። መጽሐፍ ቅዱስ ለእኛ የሚሰጠን የተለያዩ ባርኮቶች አሉ። ለሰው ልጅ የሚያስፈልጉ የሚጠቅሙ ነገሮች ሁሉ ያሉት በመጽሐፍ ቅዱስ በኩል በጸሎት የምናገኘው ነገር ነው። ወገኖቼ ጸሎት ከሌለን በመንፈሳዊ ሕይወታችን አለን ማለት አንችልም። ጸሎት ወደኛ የተለያዩ መልካም የሆኑ ነገሮች እንዲገቡ መንገድና በር የሚሆነው ጸሎት እንደሆነ መጽሐፍ ቅዱሳችን ይነግረናል። በመንፈሳዊ ጉዳዮች ለመዝለቅ ሶስተኛው ነገር አምልኮን መለማመድ ነው። አምልኮ በምድር ላይ ጀምረን እስከ ሰማይ ድረስ የሚሄድ ነገር ምንድን ነው ቢባል አምልኮ ነው። አምልኮ በምድር ምናልባት ጀምረነዋል እንጂ አልጨረስነውም። አንዳንድ ሰዎች በቅርብ ኢትዮጵያ በሄድኩበት ጊዜ ግድ የለም አሁን ጸሎቱ አልቋልና ስለዚህ በዛ በጸሎት ጊዜ በነበረው እና ትልቅ ነገር አይተናልና ከዚህ የተነሳ እንደገና ወርሺፕ ማድረግ አንችልም፣ ቃሉ ደግሞ እንደገና ሲሰጥ እንገባና እንደዚህ እናደርጋለን እያሉ ሲነጋገሩ ሰዎችን አገኘዋቸው። እኔ ያው እንዴት እንደሚገባ ቤተ ክርስቲያኑን ቦታውን ስላላወቅኩኝ እና ዝም ብዬ ቆሜ ሰዎችን እየጠየቅኩ ነው ያለሁት። ለካ ቤተ ክርስቲያን ውስጥ ገብቻለሁ እኔ። እነሱም ደግሞ የሚነጋገሩት ያንን ነው። ምክንያቱም እንደነው አይ በቃ የሚያስፈልገንን አንደኛውን ነገር ብቻ አድርገን ከዛ በኋላ ቃሉን ሰምተን መሄድ ነው የሚሻለው ይያሉ ይነጋገሩ ነበር። ወገኖቼ በጣም ማሰብ ይገባናል። መጽሐፍ ቅዱሳዊ ያልሆኑ በጣም እውነት የሚመስሉ ቃሎች አሉ። ግን መጽሐፍ ቅዱሳዊ ያልሆነ ለሰው አእምሮ የሚመች ነገር አንዳንዶች አይ ዛሬ ብዙ ሰው የለምና አምልኮውን بنሰርዘው ጥሩ ነው ብለው ይናገራሉ። አሁንም በኢትዮጵያ ያለው ነው የምነግራችሁ እዚህ ስላለው ሁላችንም ስለምናውቅ አምልኮ በግል የምናደርገው እንደገናም ደግሞ በጋራ የምናከናውነው ጉዳይ ነው። ይህንን በመናደርግበት ሰዓት የምንፈልገው መንፈሳዊ ባርኮት መንፈሳዊ ነገር ምን ማለት እንደሆነ ማወቅና መረዳት እንችላለን። ሰዎች የሚያደርጉትን ነገር ኮርጀን አይደለም አምልኮ ለእግዚአብሔር መስጠት የምንችለው። እያንዳንዳችን በግላችን የምናመልከው ጉዳይ ነው። እንደዚሁም ደግሞ በጋራም ደግሞ በተግባር የምናሳየው ነገር ነው። ዛሬ ይሄ ነገር ይቅርና እና ወደ ቃሉ ብቻ ፎከስ እናድርግ ወይም ደግሞ አንደኛው ነገር ይቅርና ሌላውን ነገር ወደዚህ እናድርግ የሚለው መጽሐፍ ቅዱሳዊ አይደለም። አዎ ሁላችንም በሰዓታችን ማድረግ የሚገባንን ነገር እናደርጋለን። ሆኖም ግን አይ ይሄኛው ለጊዜው አያስፈልግም የሚባል ነገር እሱ መጽሐፍ ቅዱሳዊ አይደለም። አምልኮን መለማመድ ያስፈልጋል። በአንድ ጊዜ ይሄንን ነገር ማድረግ አንችል ይሆናል። አዎ አምልኮ ራሱን የቻለ ምን አለው ስርዓት አለው ራሱን የቻለ። አንዳንድ ጊዜ ቤተ ክርስቲያን በማይመስል አይነት ሁኔታ ላይ እንኳን ወደ እግዚአብሔር ወደ ሰማይ ሊደርስ ለኛም እንኳን በረከት ሊሰጠን የማይችል አንዳንድ መጽሐፍ ቅዱሳዊ ያልሆኑ ነገሮች አሉ። ቢሆንም ግን መጽሐፍ ቅዱስ የሚለው ነገር ማድረግ ያስፈልጋል። አምልኮ በጩኸት አምልኮ በሽብሸባ አምልኮ የእግዚአብሔርን ታላቅነትና ኃያልነት የቃሉን ብርታት በመናገር የምናደርገው ነገር ነው። የሌላውን ሰው ነገር ኮርጀን ሳይሆን እግዚአብሔር ለእያንዳንዳችን ይሰጠናል። ደግሞ መጽሐፍ ቅዱስን ስናጠና እንዴት እግዚአብሔርን እንዳከበሩ በአምልኮ በሁለቱም መጽሐፍ ውስጥ እናያለን። በኦልድ ቴስታሜንት በአዲስ ኪዳን ይሄንን ነገር እናያለን እንመለከታለን። በሁለቱም ዘመን የነበሩ እነዛ አምልኮዎች ለጌታ የሚደረገው ሽብሸባ ሌላውም ነገር ሁሉ ትልልቅ ነገር ይሰራ ነበር። ወንዝን እንዲከፍቱ ያደረጋቸው መሳሪያ ይዘው አይደለም ግን በአምልኮ ለመምድ ውስጥ በየቀኑ ራሳቸውን በማድረጋቸው ከአእምሮአቸው በላይ የሆነ ያላሰቡትን ያልገመቱትን ነገር እንዳዩ መጽሐፍ ቅዱስ ሲናገር ሰምተናል። ወደ መንፈሳዊ ጉዳዮች ለመዝለቅ በሶስተኛ ደረጃ ማድረግ የሚገባን መሰጠት ነው። መሰጠት መሰጠት። አዎ እሁድ እሁድ ቤተ ክርስቲያን እሄዳለሁ ብሎ ማሰብ አስፈልጊ ነገር ነው። አስፈልጊ ነገር ነው። ምንም ችግር የለበትም። ግን የምንሄደው ለምንድን ነው የሚለውን ነገር ማሰብ አለብን። መሰጠት ያልኩት ነገር ምንድን ነው? አንደኛ ለአምልኮ ለእግዚአብሔር ቃል ከወገኖች ጋራ ለህብረት ምን ለማድረግ ነው? ራሳችንን ለመስጠት ነው። ራሳችንን ለመስጠት ነው። ራሳችንን ለመስጠት ነው። እግዚአብሔርን አመልካለሁ እያለ የእርስ በርሳችን ነገር የመገናኘት ነገር የመተያየት ነገር ከሌለ እና ሁሉ በየቡድኑ በሚፈልገው ከጓደኛው ጋር ብቻ እንዲህ አደርጋለሁ ቢል ቤተ ክርስቲያን እንደዚህ አይነት መልክ ሊኖራት አይችልም። መሰጠታችን ከጌታ ቀጥሎ ለጌታ ወንድሞችና እህቶች ነው። አብረን በዚህ ምድር ላይ በአጭር ጊዜ አብረን መኖር ያልቻልን በዘለዓለም በሰማይ እንዴት አብረን ልንኖር እንችላለን? ይህንን መጠየቅ ያስፈልጋል። እሱን አልፈልገውም እሷን አልፈልጋትም በሚል በተለያየ አይነት መንገድ ራሳችንን ለሌሎች መስጠት የማንችል ከሆነ ወደ መንፈሳዊ በረከት ውስጥ መዝለቅ አንችልም። ጀራፉ በራፉ ላይ እንኳን መድረስ አንችልም። ምክንያቱም የእግዚአብሔር ቃል የሚነግረን ነገር እርሱን ከወደድን እርሱን ካፈቀርን ለእርሱ ከተሰጠን በኋላ የሚቀጥለው መሰጠት ደግሞ ለሰዎች ነው። ምናልባት ከቤተሰቦቻችን ልንጀምር እንችላለን፣ ወይ ደግሞ በቅርብ ያለውን ጓደኛ ከዛም ልንጀምር እንችላለን። ግን ለሁሉ ራሳችንን አቬለብል ማድረግ አለብን። ይሄ መጽሐፍ ቅዱስ የሚናገረው ነገር ነው። በሁለተኛ ደረጃ መስጠት የሚገባን ጊዜያችንን ነው። ጊዜያችንን በማንኛውም አይነት ሁኔታ አስቀድማችሁ የእግዚአብሔርን ጽድቅና መንግስት ፈልጉ ተብሎ ስለተጻፈ የመጀመሪያውና ዋነኛ የሆነው ነገር በጊዜያችን ጌታን ካመለክን በኋላ የምንሰጠው ደግሞ ለማን ነው? በጊዜ ውስጥ ላሉ መልካም ለሆኑ ነገሮች ሁሉ። ሰው ለመጎብኘት ይሆናል። ምናልባት አንድን ተማሪ ለማስጠናት ይሆናል። ሌላም ነገር ግን ወደ ቤተ ክርስቲያን በምንመጣበት ሰዓት እርስ በርሳችን መያያዛችን ዋነኛው ነገር ነው። እንደዚሁም ደግሞ የምንሰጠው ገንዘባችንን ለእግዚአብሔር ስራ ስናውል ነው። አዎ ከዚህ ቀደም ብዙ ነገር እንደተናገርኩኝ አውቃለሁኝ። ይሄንን ነገር በተመለከተ የእግዚአብሔር ስራ የሚሰራው በገንዘብ ነው። በዓለማችን ላይ ያሉ ትልልቅ ነገሮች የሚሰሩት በገንዘብ ነው። የእግዚአብሔርን ስራ ለመስራትና ለማየት መስጠት ያስፈልገናል። መስጠት እግዚአብሔር አድርጉ ያለንን ነገር ማድረግ ይገባናል። ስለ ገንዘብ በመናገርበት ሰዓት በቤተ ክርስቲያን ውስጥ በሙሉ ጊዜያቸው ስለሚያገለግሉ ሰዎች ስለዛ አይደለም እኔ የማስበው። የማስበው መጽሐፍ ቅዱስ ማድረግ የሚገባን ነገር ነግሮናልና መሰጠታችን በገንዘባችንም በኩል መሆን አለበት። እዚህ የምንገለገልበት ቦታ ገንዘብ የሚከፈልበት ነው። የእግዚአብሔር የሆነውን ስራ ለመስራት የሚያስፈልገው ነገር ገንዘብም ነው። ከሰዎች ጋር አብሮ ሊሆን የሚችል ይሄ ጉዳይ ነው። አዎ አንዳንዶቻችን በረከት ብለን የምንናገረው ነገር አንዳንድ ጊዜ በረከት ያልሆነ ነገር ነው። አቶ እንትና በጣም ተባርከዋል፣ ከባንክ ገንዘብ ዘርፈው። እንደዚህ ይባላል? በእውነት እንኳን መንፈሳዊ ሰው ምንም ነገር የማያውቅም ሰው እንኳን እንደዚህ አይነት ነገር አይናገርም። በአምስተኛና በመጨረሻ ደረጃ በመንፈሳዊ ሕይወት ውስጥ ዘልቀን ለመሄድ መንፈሳዊ ነገር ማለት ምን ማለት እንደሆነ ለማወቅ ለመረዳት የሚያስፈልገው ዋነኛው ነገር ለብቻችን ከእግዚአብሔር ጋር መለማመድ፣ ለብቻችን ከእግዚአብሔር ጋር መለማመድ። ሁል ጊዜ በየቀኑ ሰው እየመጣ እንደዚህ አድርግ እያለ ለግል ጉዳያችን ሊናገር አይችልም። በጣም አስቸጋሪና አዳካች ነው፣ ደግሞ የማይሆንም ነው። መጽሐፍ ቅዱስ ይሄንን ነገር በሚናገርበት ሰዓት በእግዚአብሔር መሪነት የእግዚአብሔርን ቃል መጽሐፍ ቅዱስን ይዘን መለኮታዊ በሆነ መንገድ የእግዚአብሔርን ቃል በራሳችን ሐሳብ ሳንተረጎም የምናደርገው ነገር ነው። ስርዓታዊ ነገር መጽሐፍ ቅዱሳዊ ነው። በሲስተም የምናደርገውና የምናጠናው ጉዳይ ነው። በዚህ በቲዮሎጂ ውስጥ እንደዚህ አይነት ነገር አለ። ሐዋርያው ጳውሎስ ለኤፌሶን ሰዎች በጻፈው መጽሐፍም ላይ ይሄንን ነገር ይናገራል። ስርዓታዊ የሆነ ነገረ መለኮት ወገኖቼ፣ የእግዚአብሔርን ቃል በትክክለኛ መንገድ ካልተረጎምነው ለእኛ ችግር ይሆናል፣ ለሌሎችም ደግሞ ችግር ልናደርግባቸው እንችላለን። ያልገባንን ነገር ጸልዮ መጠየቅ፣ ያልገባንን ነገር ከእኛ በተሻለ ሁኔታ መንፈሳዊ ነገር የሚያውቁ ሰዎችን መጠየቅ፣ ይሄ ነው የሚያዋጣው እንጂ አይ ይሄ ማለት እንደዚህ ነው ብለን የራሳችንን ነገር ማድረግ አይገባንም። ስርዓታዊ የሆነ ነገረ መለኮት በመጽሐፍ ቅዱስ ውስጥ አለ። ይሄንን ነገር ማድረግ አለባችሁ ብሎ መጽሐፍ ቅዱስ ይሄንን ነገር ይነግረናል። በመንፈሳዊ ህይወት ባቋራጭ ትክክለኛውን ነገር ሳናደርግ ልንገባበት አንችልም። አንዳንድ ሰዎች አሉ መጽሐፍ ቅዱስ የሚባለው ነገር አንድ መስመርም ሳያነቡ የተለያየው ነገር የሚያደርጉ ሰዎች አሉ። የነሱ አይደለም የሚገርመኝ እነሱን የሚከተሏቸው ደግሞ በጣም ብዙ ሰዎች አሉ። መጽሐፍ ቅዱስ የማያውቅ ሰው፣ መጽሐፍ ቅዱስ የማይናገር ሰው መጽሐፍ ቅዱስ የሚለው ነገር የኔ ነው ብሎ የማያደርገው ሰው ምን አይነት ነገር ነው የሚሰጠው? አዎ ዛሬም እግዚአብሔር የሚባርክ አምላክ ነው። ግን በረከቱን ከላይ እንጀምር። አንድ ሰው ጥሩ መኪና ስለገዛ ተባርኳል ይባላል? እንዳመለካከታችን አዎ ሊሆንም ይችላል። ግን ጌታ የለም ያለ ሰው እና ይሄ መንፈሳዊ በረከት ነው? አይደለም። መንፈሳዊ በረከት የሚጀምረው ከክርስቶስ ጋር ቅድሚያ በየለቱ ስንሰጥ ነው። ይሄንን ነገር እናደርጋለን ወይ? ወይንስ ስራ በዛብኝ፣ አገልግሎት በዛብኝ፣ ጉዳይ በዛብኝ፣ የተለያየ ነገር በዛብኝ እያልን የምንተወው ነው? ለጊዜው ይመስለናል እንጂ እንጎዳለን። ወገኖች እንደ ቤተ ክርስቲያን በላይ የሚገኘውን የእግዚአብሔርን ባርኮት ወደኛ ሊመጣ የሚችለው ምን በማድረግ ነው? ቃሉን በማመን ነው። ጸሎትን በማድረግ ነው። ብዙ ሰዎች ሰው ነው የሚጸልይላቸው። እንደው እስቲ ጸልይልኝ ባክህ ያሉ ትንሽም ፈረንካ እየሰጡ በቃ ጸልይልኝ ባንተ ጸሎት ነው ይላሉ። ይሄ መጽሐፍ ቅዱሳዊ አይደለም። እርስ በርሳችሁ በጸሎት መደጋገፍ አለብን። ግን በእንደዚህ አይነት ሁኔታ ሰውየውን አመት ሙሉ እሱ ሳይጸልይ ስለ እሱ እኛ እየጸለይን ማድረግ የሚባለው መጽሐፍ ቅዱሳዊ አይደለም። ለራሳችን በረከት የምናገኘው መጽሐፍ ቅዱስን አምነን የኔ ጉዳይ ነው ብለን ስናደርግ ነው። ይሄ በሚሆንበት ሰዓት እግዚአብሔር በራሱ ፈቃድ የተለያዩ መንፈሳዊ ባርኮቶችን ይሰጠናል። መንፈሳዊ ባርኮት ቁሳቁስ ሊሆን ይችላል። ልጅ ማግኘት ይሆናል። ትዳር መያዝ ይሆናል። ምክንያቱም እነዚህ መጽሐፍ ቅዱሳዊ ናቸው። እነዚህን በረከቶች ሁሉ ለማግኘት ዋነኛው የመጀመሪያው ሁሉ ጊዜ ከፍ አድርገን የምናነሳው የእግዚአብሔር ቃል ነው። ሃሌሉያ። ተነስተን እንጸልያለን። ሃሌሉያ።